ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ዝግጅታችን በ1928 ዓ.ም ተመረጠ የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 19 ታሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። በኢትዮጵያ እየተባባሰ የሄደው የውጭ ምንዛሪ እጥረት የተነሳ ባለስልጣኖች የጉዞ ማዕቀብ የተደረገባቸው መሆኑ ተገለጸ። የወያኔው የካቢኔ ጉዳይ ሚኒስትር የፈረመበት መመሪያ ሁሉም የመንግስት መስሪያ ቤቶች የውጭ ጉዞን መቀነስ እንዳለባቸው ካስገነዘበ በኋላ ወደ ውጭ ለመጓዝ ከተራ ኤክስፐርት እስከ ሚኒስትር ድረስ ያሉት ባለስልጣኖች ጥያቄያቸውን ለጠቅላይ ሚኒስትር ጽህፈት ቤት አቅርበው ማስፈቀድ አለባቸው ብሏል። የውጭ ምንዛሪ እጥረት ችግር በጣም ከፍተኛ ስለሆነ የአገሪቱ ኢኮኖሚም እንቅስቃሴዎችም ሆነ ሌሎች ተግባሮች በተባባሰ ደረጃ ወደ ኋላ ሊጎተቱ ይችላሉ የሚል ስጋት ፈጥሯል። ካለፈው ሳምንት ጀምሮ የኢትዮጵያ ሶማሌ ተብሎ በሚጠራው አካባቢ ተጀምሮ የነበረው ህዝባዊ የተቃውሞ እንቅስቃሴ ሳምንቱን በሙሉ የቀጠለ መሆኑን የዜና ምንጮች ገልጸዋል። ህዝባዊ ተቃውሞዎቹ ሲካሄዱ የነበሩት በአፍደም፣ ቢኬ፣ ኤረር፣ በሽኒሌ፣ በአዲጋላና በሲቲ አካባቢዎች ነው። የአስተዳደሩ ኃላፊዎች ከ1500 እስረኞች በላይ ተለቀዋል በማለት የሰጡት መግለጫ ሐሰት መሆኑን እንዲያውም እስረኞቹ ኦጋዴን ወደሚገኘው ከበድ ወዳለ እስር ቤት የተወሰዱ መሆናቸውን የአይን እማኞች ገልጸዋል። የኢትዮጵያ ሶማሌ ህዝብ ዴሞክራቲክ ፓርቲ የሚባለው የአካባቢው ገዢ ፓርቲ በውስጡ ከፍተኛ ክፍፍል የደረሰበት ሲሆን የፓርቲውና የአስተዳደሩ መሪ አብዲ አሊ የካቢኔ ሹምሽር ከማድረጉ በተጨማሪ የኢሳ ተወላጅ የሆነውን ምክትሉን ከስልጣን አስወግዷል። የወያኔ ዋና አገልጋይ የሆነው አብዲ አሊ በሙስና የተጨማለቀና ዘመዶቹንና የቅርብ ወዳጆቹን በተለያዩ የኃላፊነትና የጥቅም ቦታዎች ያስቀመጠ ዘረፋና አፈና የሚያካሂድ በመሆኑ የአካባቢው ህዝብ አምጾበት ይገኛል። የወያኔና የሱዳን ወታደራዊ ሹማምንት አዲስ አበባ ላይ ተገናኝተው ውይይት ማድረጋቸውና በተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸውን አርብ ሚያዝያ 19 ቀን ካርቱም ላይ በወጣው የጋራ መግለጫ ለማወቅ ተችሏል። የሁለቱ ወገኖች የታማዦር ሹሞች የሚመሩት የጋራ ስብሰባ በወሰን አካባቢ የጋራ ወታደራዊ ስምሪት ለማድረግ ስምምነት ላይ ደርሷል። ከተስማሙባቸው ጉዳዮች መካከል በአካባቢው ስላለው የጸጥታ ሁኔታና ስለሚደረጉ እንቅስቃሴዎች መረጃ መለዋወጥ፣ የኮንትሮባንድና የሰርጎ ገቦችን እንዲሁም የመሳሪያ እንቅስቃሴን መቆጣጠር የሚሉ ጉዳዮች የተካተቱበት ቢሆንም ዋናው ዓላማ በወያኔ ለሱዳን የተሰጠውን መሬት ለማስመለስ ኢትዮጵያውያን የሚያደርጉትን እንቅስቃሴ ለመቆጣጠር ነው ተብሏል። በሶማሊያ ጋልጋዩ ከተባለው ከተማ በአንድ ወታደራዊ ካምፕ ውስጥ አንድ አጥፍቶ ጠፊ የታጠቀውን ቦምብ በማፈንዳቱ 3 የሶማሊያ ወታደራዊ መኮንኖች የተገደሉ ሲሆን በርካታ መቁሰላቸው ተነግሯል። ከሞቱት መካከል 2 ኮሎኔሎችና 1 ኮማንደር ይገኙባቸዋል። ከቆሰሉት ውስጥ ከባድ ጉዳት የደረሰባቸው ያሉ ሲሆን የሟቾቹ ቁጥር ሊጨምር ይችላል የሚል ስጋት ፈጥሯል። ለጥቃቱ አልሽባብ ኃላፊነቱን ወስዷል። አጥፍቶ ጠፊው ጥቃቱን የሰነዘረበት ካምፕ ከፑንትላንድና ከካልሙዱግ የተውጣጡ ወታደሮች የሰፈሩበት ነው። በምስራቅ ሊቢያ በቤንጋዚ ያለውን ጦር ይመሩ የነበሩትና የተባበሩት መንግስታት ድርጅት የተደገፈውን የሊቢያ የአንድነት መንግስት በመቃወም የሚታወቁት የ75 ዓመቱ ጀነራል ካሊፋ ሀፍታር ለረጅም ጊዜ ለሕክምና በፈረንሳይ ሀገር ከቆዩ በኋላ ወደ ሀገራቸው የተመለሱ መሆናቸው ታውቋል። በግብጽ የሚደገፉት ጀነራል የተባበሩት መንግስታት ድርጅት አገሪቱን አንድ ለማድረግ ሲያካሄዳቸው የነበሩ ተግባሮችን ሲቃወሙ መቆየታቸው ተነግሯል። በሰሜን ምስራቅ ናይጄሪያ በመትገኘው የማይዱግሪ ከተማ ከሐሙስ ማታ ጀምሮ በቦኮ ሐራም ታጣቂዎችና በናይጄሪያ ወታደሮች መካከል የተኩስ ልውውጥ ሲካሄድ መቆየቱ ታውቋል። የናይጄሪያ ወታደራዊ ተቋም በሰጠው መግለጫ ጥቃቱን የመከተ መሆኑን ገልጾ አጥቂዎቹን ለማባረር ጥረት እየተደረገ ነው ብሏል። ምን ያህል ጉዳት እንደደረሰ ግን የሚታወቅ ነገር የለም። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
Deja ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 19 ምዕራፍ 33 ከንጉሠ ነገሥቱ ጋር በኮረም የወቅ መዲና ሰቆጣ የሞተች ያልተቀበረች ከተማ ነች። ነዋሪዎቿ ከዚያ እሳት አምልጠው መሸሽ ችለው ከሆነ ከሰቆጣ በላይ ባለ ተራራ ላይ ተደብቀው በጠራ ሰማይ ላይ እያፈጠጡ ናቸው። ምናልባት በሕይወት አምልጠው ከሆነ በጊዜ ከጎጆአቸው ወጥተው መምለጥ ያልቻሉ የሰቆጣ አዛውንት ሴቶችና ሕፃናትማ ያው ከሰቆጣ ጋር አመድ ሆነዋል። ድምጥማጧ በጠፋው ሰቆጣ ብዙም ሳንቆይ ወደፊት ሄድ። ለሊቱን ሙሉ ሲዘንብ ነው ያደረው። ንጋት ላይ ቀዝቃዛው ንፋስ ቀሰቀሰን። ያደርንበት ቤት ጣሪያ ሲያፈስ ነበር ያደረው። አሁን ያለነው ተራራማ በሆነ ቀበሌ ሲሆን እዚህ ቀንቀን ሐሩሩ ሲለበልብ ለሊት ደግሞ ቁሩ ብርዱ መድረሻ የሚያሳጣ ቦታ ነውና አዳራችን አዳር አይበለው። በብርድ ስንንቀጠቀጥ ጥርሳችንን ስናፋጭ ነው ያደርነው። እንደዚያ በሚያንቀጠቅጥ ብርድ እንደሬሳ ተኝተን ዋናው የራስ ካሳ ጦር ነጋሪት መጥቶ ሲንቀሳቀስ እንኳን አልሰማንም ነበር። ይሁንም የኋላው ደጀን ጦር ለጉዞ ሲሰናዳ እኛም ተነስተን ንጉሱን ፍለጋ ወደፊት ሄድ። አሁን የምንሄደው እስከዛሬ ብዙም ባልተጠኑ ሁለት ተራሮች መሃል ነው። ካንዲት የጸለሬ ወንዝ ገባሪ ጅረት ዳርቻ ስንቃረብ መንጋት ጀመረ። ብዙም ሳይቆይ ከብዙ ቀናት እፎይታና ሰላም በኋላ ያልተጋበዘች ያልተጠራች እንግዳ ባለ 3 ሞተር የጣሊያን ሰላይ አውሮፕላን ባናታችን ላይ መዞር ጀመረች። ከሰዓታት ጉዞ በኋላ በየቦታው ጋደም ብለው የሚያርፉ ወታደሮችን ማየት ጀመር። ይህ ማለት ደግሞ በትክክልና በርግጠኝነት ወደ ዋናው ጦራችን የጦር ሰፈር እየተቃረብን ነው ማለት ነው። ብዙም ሳንቆይ በውሃ ልክ የተሰሩ ከሚመስሉ ሁለት ገደሎች መሃል ባለች ዋሻ ሁለቱ ራሶችና አሉ የሚባሉ የሰሜኑ ጦር የጦር አበጋዞች ሰፍረው አገኘናቸው። እነዚህ ከፍተኛ የጦር ጀነራሎች መሃል ጀግናው ደጃዝማች መሸሻ የከምባታው ሲቀር የዋጉ ገዥና ወራሽ ራስ ከበደን ጨምሮ አሁን ራሶች 3 ሆነዋል። እንዳልኩት አሁን ራሶች 3 ናቸው ሙግቱ ጦፏል የዋግ ተወላጆች የራስ ካሳጦር በዋግ ግዛት ቆይቶ ከሰቆጣ የሚወርደውን የጠላት ጦር እንዲከላከል ግዛታቸውን ልጆቻቸውን ንብረታቸውን እንዲታደግላቸው አጥብቀው ይማጸናሉ ከወታደራዊ ስልጣን ጻር የዋጎችን ጥያቄና ምኞት የራስ ካሳጦር ሊፈጽመው አይቻለውም ራስ ካሳ ጠቅላላ ጦራቸውን ይዘው ወደ ኮረም በመውረድ የንጉሱን ጦር አጠናክረው ኮረም ወይም ማይጨው ላይ ላንዴና ለመጨረሻ ጊዜ ከፋሽስቱ ጦር ጋር ገጥሞና ያምባላጊን ተራራ ወርዶ ፒያንስ ወደ አዲስ አበባ እንዳይዘልቅ መሞከር አለበት የራስ ሙሉጌታ ጦር በተሸነፈ ጊዜና ደጃዝማች ወልደ ማርያምና ደጃዝማች አውራሪስ የተረፈ ጦራቸውን ይዘው በዋግ በኩል ሲያልፉ ተመሳሳይ ችግር ገጥሟቸው ነበር በዚሁ አንድ ቀን ሙሉ በፈጀ ሞገት በመጨረሻ ላይ ዋጎች እንደሰቡትና እንደተመኙት ባይሆንም በሙግቱ አሸንፈው ያንድ ደጃዝማች ጦር በዋግ እንዲቆይ ሆኖ ሙግቱ አለቀ የዋግ ድንበር ህዝብ ንብረት ከከፉ የጠላት ጦር ጠባቂ ሆኖ ከሙሉ ሰራዊቱ ጋር በዋግ እንዲቆይ ደጃዝማች ኃይሌ ከበደ የዋግሹም የራስ ከበደ ልጅና ወራሽ ተመረጠ ተሾመ ወይም ደግሞ ተፈረደበት አሁን ማይሙት ያንድ ደጃዝማችን ጦር ብቻውን ከጠላት ጦር ጋር ግጠም ማለት የሞት ፍርድ እንጂ ሹመት ነውን ደጃዝማች ኃይሌ ከበደን ከጀግኖቹ ካንበሶቹ ሰራዊቱ ጋር ብቻውን በዋግ ጥለነው በዚያው ምሽት ንጉሱን ፍለጋ ወደ ኮረም ወደ ፊት ሄድ ከሰቆጣ ተነስተን ኮረም እስክንደርስ 5 ቀን ፈጀብን በሰቆጣና በኮረም መካከል ያለውን አስቸጋሪ መንገድ እንሄድ የነበረው ጨለማን ተገን አድርገን ብቻ ነበር በቀንማ እነዚያ የተረገሙ የጣሊያን የቆርቆሮ የሰማይ ላይ አሞራዎች ሰማዩን ወረው መርፌ እንደሚፈልጉ ሁሉ ስንዝር መሬት እንድንሄድ እንድንራመድ አይፈቅዱም ነበር እና ቀኑን በተገኘው ቦታ ሁሉ ከለላ ይዘን እንጠለላለን ሶስቱ ራሶች በተገኘ ዋሻ መሳይ የቀበሮ ጉድጓድ ውስጥ ገብተው ይደበቃሉ አሊያም በዘቦቻቸው ታጅበው የትላልቅ ዋርካዎችን ጥላ ተገና አድርገው ቀኑን ይውላሉ እንዲህ 5 ሌሊት ሙሉ በዚያ በሚያንቀጠቅጥ ብርድ ሰውነታችንን ለማሞቅ ጭምር ስንሮጥ ቀኑን በተወሸቅንበት ጉድጓድ በጠራራ ፀሐይ ስንወገር ሰንብተን መድረስ አይቀርምና ኮረም ደረስ የካቲት 10 ቀን ማለዳ ከሶስት ሳምንታት ሽሽት በኋላ ትልቁን ግባችንን መጣን ኮረም ትልቁ ዓላማችን ግቡን ይምታ እንጂ ጣጣችን መከራችን ግን ገና አላለቀም ነበር ከሰዓት በኋላ በምስራቅ ከዘቦችና ከራያዎች ጋር ከሚያዋስኑት የድንበር ተራራዎች ላይ ወጣን በታች ኮረም የንጉሠ ነገሥቱ መለዮ ለባሽ ወታደሮች ሲርመሰመሱ በግልጽ ይታያሉ እንዲህ አይነት ወታደራዊ ልብስ የለበሱ ወታደሮች ያየሁት አዲስ አበባ ብቻ ነበር በተንቤን ከራስ ካሳ ወታደሮች መካከል ወታደራዊ ልብስ ለብሶ የሚታይ ከሺዎች አንድ ቢገኝ ነው ሁሉም የሰመኒ ጦር አባል ነጭ ሸማ ለባሽ የገበሬ ወታደር ብቻ ነበር ወደ ኮረም ስወርድ በመንገዴ በርካታ ወታደራዊ ልብስ የለበሱና የወታደር ጫማ የተጫሙ የንጉሠ ነገሥቱን ወታደራዊ መኮንኖች አገኘው አብዛኞቹን በንጉሠ ነገሥቱ ቤተ መንግሥት አዲስ አበባ አግኝቻቸው ነበር ይህ ማለት ደግሞ በትክክል ንጉሠ ነገሥቱ ወደ መሸጉበት ዋሻ ተቃርበናል ማለት ነው ብዙም ሳንቆይ በንጉሠ ነገሥቱ ዋሻ ውስጥ በንጉሠ ነገሥቱ ፊት ራሳችንን አገኘነው ጃንሆይ ልክ ኮረም እንደገባን ያለምንም ፕሮቶኮል ወዲያውኑ ተቀበሉን ምንም እንኳን ልብሳችን በራሳችን ላይ አልቆ በጭቃ የተለወሰ ሁለመናችን ከለማኝ የከፋ ገጽታ ቢኖረውም ያላንዳች ጣጣ በዋሻ ቤተ መንግስታቸው ተቀብለው አስተናገዱን። አዲስ አበባ በጃንሆይ ለራስ ካሳይ ጦር አማካሪ ሆኜ ተሹሜ ከፍተኛውን የኢትዮጵያ የመኮንን ማዕረግ ተሰጥቶኝ ወደ ደብረ ታቦር ከሄድኩ ወራቶች አልፈዋል። በእነዚህ ወራት ውስጥ ኢትዮጵያ ውስጥ ብዙ ለውጥ አለ። በአዲስ አበባ ቤተ መንግስት ያየሁት ምርጥና ድንቅ በወርቅ የተሽቆጠቆጠ ጌጣጌጥና ማራኪ ነገር ሁሉ እዚህ የለም፣ ጠፍቷል። የንጉሠ ነገሥቱ ዋሻ ተራራ ዋሻ ነች። በዚህ ዋሻ የኢትዮጵያው ንጉሠ ነገሥት እንደሚኖር የሚጠቁም ምንም ነገር የለም። የንጉሠ ነገሥቱ ዋሻ በመጠኑም ቢሆን ሰፋና ጠራ ያለ ቢሆንም በውስጡ ግን የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እንደሚኖሩ የሚጠቁም አንዳች ነገር የለም። በዚያ ዋሻ ያለ ነገር ቢኖር አንድ መናኛ ወታደራዊ ታጣፊ ጠረጴዛ፣ አራት ታጣፊ የሸራ ወንበሮችና ከዋሻ የቀኝ ክንፍ ላይ በተራ የወታደር ብርድ ልብስ የተሸፈነ አንድ ተራ የወታደር አልጋ ብቻ ነበር። ከዚህ ሌላ ወለሉ በተደጋጋሚ ተረጋግጦ ወደ መመላለጥ በተቃረበ የአበባ ምንጣፍ ከመሸፈኑ በስተቀር ሌላ ምንም ነገር የለም። የዋሻውን በር ታማኞቹ የንጉሠ ነገሥቱ የክብር ዘቦች በርካታ የአውሮፕላን መቃወሚያ መትረየሶች ጠምደው በተራት አውሮፕላኖች አጼውን ለመከላከል በተጠንቀቅ ቆመዋል። ጃንሆይ በዚች የዋሻ ቤተ መንግሥታቸው እንደ ጥንት ጓደኛ በደስታ ከልባቸው ተቀበሉን። ዛሬ የማርሻል ማዕረግ የተከተበበት ወታደራዊ የደንብ ልብስ ለብሰው በተራ የመኮንን ቀበቶ ወገባቸውን ሸብ አድርገውታል። የብርቱካን ቀለም ያለው ረጅም ወታደራዊ ጫማቸውን ተጫምተው ፈገግታ ሳይለያቸው በዋሻ ውስጥ ባሉ አራት ወንበሮች ዙሪያ እንድንቀመጥ ጋብዘውን እሳቸው በዚያች ደረቅ የወታደር አልጋቸው ላይ ተቀመጡ። ከሁሉ በላይ ያስገረመኝ ነገር ቢኖር የጃንሆይ ፍጹም የተረጋጋ መንፈስ ነበር። እየቀኑ የሚደርሳቸው ዜና እንኳን እሳቸውን ቀርቶ ከእሳቸው በአካል ብዙ የሚበረታን ሰው ጭንቅላት አዙሮ የሚጥል ሆኖ ሳለ ፍጹም በተረጋጋና ቁርጠኛ በሆነ መንፈስ ፈገግታ ሳይለያቸው ሲቀበሉን የመንፈስ ጥንካሬያቸውን አደነቁ። ያኔ ከአዲስ አበባ ተሰናብቻቸው ወደ ሰሜን ጦር ግንባር ሲሄድ ፊታቸው ላይ ያልወሰኑ እርግጠኛ ያልሆኑ ሰው አይነት ነገር አይነበብባቸው ነበር። ዛሬ ከእያንዳንዱ አካፋቸው በምትፈልቅ ቃላቸውና እንቅስቃሴያቸው ፍጹም እርግጠኛና በራሳቸው የሚተማመኑ ብርቱ ጠንካራና ቆራጥ ሰው መሆናቸው ይነበባል። አዎ፣ ጃንሆይ በስተመጨረሻ የአውሮፓውያን ሻጥር ገባቸው። አሁን የመንግስታቱ ህብረት የሰላም ድርድር ምንም እንደማይፈይድ ተረድተዋል። ያ በመንግስታቱ ህብረት ስር ይፈጸማል ብለው ያመኑት የሰላም ድርድር ጀግናውን የኢትዮጵያ ሰራዊት በእጁ የገባን ድል እንዲያጣ አድርጎታል። ቢዘገይም አንዴና ለመጨረሻ ጊዜ የጠላትን ጦር ለመግጠም ነው ዛሬ ድሎት የበዛበትን ቤተ መንግስታቸውን ጥለው እንደማንም ተራ የገበሬ ወታደር ሁሉ በጦር ግንባር ሰራዊታቸውን ሊመሩ ተሰልፈዋል። ቀዳማዊ አጼ ኃይለ ሥላሴ ለጥንታዊ የኢትዮጵያ ታሪክ ባህልና ወግ ታማኝ ሆነው ያለፉት የኢትዮጵያ ነገሥታት ሁሉ ጦራቸውን ይዘው ነው መትረያሳቸውን ጠምደው ሽጉጣቸውን ታጥቀው ጠመንጃቸውን አንግተው በጦር ግንባር ከጠላት ጋር ገጥመው ለእናት አገራቸው ለመሞት ተሰልፈዋል። ሀገር ወይም ሞት። በጃንሆይ ገጽታ ላይ የሚታይ ነገር ቢኖር እነዚያ የሚያበሩ አይኖቻቸው ፈዘዝ ማለታቸው ብቻ ነበር። እግዚአብሔር ይወቅ በዚህ ዋሻ ለደቂቃዎች እንኳ አርፈው ተኝተው ከሆነ። አራታችን እንዲህ በጃንሆይ ዋሻ በሸራዎቹ ወንበሮች ላይ ተቀምጠን ኮሎኔል ኮናቫሎቭ በተጠንቀቅ እንደቆመ፣ እሳቸው በዚያ ደረቅ አልጋቸው ላይ እንደተቀመጡ ለሰዓታት ባለፉት 6 ወራት በሰሜኑ የጦር ግንባር ስላሳለፍነው ነገር እያንዳንዱን ጥቃቅር ነገር ሳይቀር ሳይሰለቹ በታላቅ ጉጉት ጠየቁን። ከእንዲህ አይነቱ ውይይት በኋላ ኮስተር ብለው በቅርብ ቀን በጣሊያኑ ጦር ላይ በማይጨው ጥቃት እንሰነዝራለን አሉ። ኮሎኔል ኮናቫሎቭ በተጠንቀቅ ቆሞ ጃንሆይ ጣሊያኖች እኛ ካለን ጦር እጥፍ ድርብ በላይ የጦር ያላቸውና በታጠቁት መሳሪያ ፍጹም የማንመጥናቸው ስለሆነ የማይጨው የማጥቃት ጦርነት ራስን የማጥፋት ዘመቻ ነው ሲል ጃንሆይ ይችን ሀቅ ማስረዳቱንና መጠቆሙን እንደ ግዴታ ወስዶ አስረዳ። ከተሎም የሚሻለው ወሳኙን ውጊያ ወደ ታች ወደ ደቡብ ዝቅ ብሎ ማድረጉ ነው። እኛ ወደ ደቡብ ወደ ሸዋ ወርደን ተደራጅተን ስንጠብቅ ጣሊያኖች ተዝረክርከው ስለሚመጡ ራያዎችም ደፍረው ወደ ሸዋ ስለማይዘልቁ በቀላሉ ልናጠቃቸው እንችላለን። ከወታደራዊ ስልት አንፃር ሌላም ብዙ መደረግ ያለበትን ነገር ሁሉ እንደቆመ ለጃንሆይ አስረዳ። በታላቅ ትዕግስትና በንቃት ሲያዳምጡ የነበሩት ጃንሆይ እናውቃለን ሐሳባችን ባይሳካ ሁሉም ነገር አለቀ ማለት ነው ሲሉ ለኮሎኔል ኮናቫሎቭ መለሱለት። አሁን እንዲህ ሲናገሩ ባይናቸው ውስጥ ጥልቅ አዘን ይታይ ነበር። ወዲያው የንግግር መስፈራቸውን ለውጠው ልጁን አይታችሁ ታውቃላችሁ ሲሉ ጠየቁ። አሁንም ቆሞ የነበረው ኮሎኔል ኮናቫሎቭ ካፋቸው ነጥቆ ጃንሆይ ይቅርታ ያድርጉልኝና ስለ ልጁ ወዳጄ ካፒተን ፓርለሳክ የበለጠ ስለሚያውቅና ከሁሉም በላይ የልጁ የጥብቅ ወዳጅ ስለሆነ የበለጠ ሊያብራራልዎት ይችላል አለ። እንዲህ ኮሎኔል ኮናቫሎቭ ስለኔና ስለ አብቹ የጥብቅ ወዳጅነት በልበ ሙሉነትና በኩራት ሲናገር እኔ በሆዴ ወይኔ እኔም እንዳብቹ ሁሉ አለቀልኝ እያልኩ ከየት ጀምሬ ማስረዳትና ማብራራት እንዳለብኝ ሳሰላስል ጃንሆይ ገላገሉኝ። ግድ የለም እንደናንተም ባይሆን ይቺ አንድ ፍሬ ደጃዝማች ከኛም በላይ ትልቅ ጀብዱ እየሰራች እንደሆነ እንሰማለን። ይልቅ እርግጠኛ ነኝ ለረጅም ጊዜ ፍራፍሬ በልታችሁ አታቆምና እንካችሁ ብለው ራሳቸው ከቀረበው ፍራፍሬ እንድንበላ ጋበዙን። እንዲህ ጃንሆይ ፊት በሸራውን በር ላይ ተቀምጬ ያገኘሁትን ብርቱካን ለመላጥ እየታገልኩ በሐሳብ ወደ አብቹ ነጎድኩ። በኮረም የጦር ሰፈር መሸትሸት ሲል የገበሬው ወታደር ማለትም አባቱን ወንድሙን ጓደኛውን በተንቤኑ የጦር ግንባር የመቅበር እድል እንኳ ያልገጠመው የከፋው ሆዲባሰው ወታደር እሳት አንድዶ እየሞቀና የቆላውን ሽምብራ እየቆረጠመ በመሰንቆ እየተደገፈ የሚንጎራጎረውን አንድ የሰላሌ ልጅ ሙዚቃ ማዳመጡን ተያይዞታል። አንጀት የምትበላዋ የመሰንቆ እንጉርጉሮ ስለ ልጁ ስለ አብቹ ነበረች። አብቹ ደራ ደራ፣ አብቹ ደራ ደራ። ዛሬ አዝማሪው ሳይቀር ስለ ራሶቹ ጀግንነት ስለ ንጉሠ ነገሥቱ ታላቅነት ማንጎራጎሩን እርግፍ አርጎ ትቶታል። ብቻ የጃንሆይን ብርቱካን እየላጥ ጃንሆይ ስለ ልጁ ስለ አብቹ በመጨረሻ ላይ የተናገሩትን ቃል ማሰላሰል ገባው። ይቺ አንድ ፍሬ ደጃዝማች ከኛ በላይ ጀብዱ እየሰራች መሆኑን እንሰማለን ሲሉ ምን ማለታቸው ነው? እስከማቀው ድረስ አብቹ ምንም እንኳ በዚህ ጦርነት በጦር ሜዳ የወደቁት ሁለት ወንድሞቹ ብቸኛ ወራሽና በማዕረግም ፊታውራሪ ቢሆንም ምንጊዜም ሕጋዊውን የማዕረግ ስሙን ተጠቅሞ አያውቅም። አብቹ በደጃዝማች አበራ የሚመራው የሰላሌው ጦር አባልና ለመሪው ለደጃች አበራ ታማኝ ቢሆንም የራሱን ጦር እየመራ ከሰላሌው ደጃዝማች አበራ የጦር ሰፈር ርቆ ከጠላት ጦር በሚዘርፈው ንብረት ጦሩን የሚያስተዳድር በብዙዎቹ ዘንድ በሁለቱ ራሶች ሳይቀር እንደ ተራ ሽፍታ የሚቆጠር ለከዳተኛውና ለባንዳው ለደጃዝማች ኃይለስላሴ ጉግሳ ጦር የግር እሳት የሆነ ምንም እንኳ በርከት ያሉ በሀብቶም የሚመሩ የኤርትራ ልጆች የተቀላቀሉበትና የትግራይና የዳሞት ልጆችንም ያቀፈ ጦር ቢሆንም አብዛኛው ጦሩ የሰላሌ ልጆች የሞሉበት መሆኑንና እስካሁን ጦሩ ምንም አይነት የማዕረግ ስም የማይጠቀም መሆኑን አሳምሬ አውቃለሁ። ግን ጃንሆይ አንድ ፍሬ ደጃዝ ማችሉ ማረግ መስጠታቸው ይሆን? አብቹ ይሄን ያህል በጃኖ ልብ ውስጥ ገብታ ይሆን? ይሄን ይያሰላሰሉ ሳላስበው ሶስተኛዋን ብርቱካን ልጅ ስበላ ጃኖይም ሳይታዘቡኝ አልቀሩ። ብቻ በሐሳብ ስላብቹ ያሰብኩ ይያሰላሰልኩ ያኔ ይልክልን የነበረው ሲጃራ ቪኖ የጣሳ ምግብ ወዘተ ብቻ ያብቹ የዘረፋ ስጦታዎች አይኔ ላይ መጥቶብኝና ላየው ተመኘው። ግን ስላብቹ ጦር እንቅስቃሴ ጋይ ላይ ያለን የከምባታ ልጆች እንዴት ከጠላት ጦር ላንቃ ውስጥ ፈልቅቆ እንዳወጣቸው ካወሩኝ ወሬ ውጪ ሌላ ወሬ ከሰማው ሰምብቻለሁ። ከከንባታው መሪ ከደጃዝማች መሸሻ ቀብር በኋላ አንድ የከምባታ ልጅ ስላብቹ ያጫወተኝ ባጭሩ የሚከተለውን ይመስላል። የከምባታው ጦር በጣሊያን ሰራዊት ተከቦ መውጫው ጠፍቶት አጥፈዘ ጥፋ አይነት ውጊያ ላይ እያለ ከየት መጡ ሳይባል እነዚያ ያብቹ ፈጥኖ ደራሽ ደቦላም በሶች ከጣሊያኑ ጦር ብብት ውስጥ ገብተው ሲኮረኩሩት መሰስኩ ብሎ የሚኩራራው የጣሊያኑ ጦር ሳያስብ አደጋ ደርሶበትና በተራው ሲያፈገፍግ የከምባታውን ጦር ከዚያ ካለቀለት ውጊያ ውስጥ እና ብቹ መንጥቀው አወጡት። አሁንስ እኔም እንደ ባለመሰንቆቹ ስሟን እየጠራው ላንጎራጉር መሰል። ጃንሆይ ፍራፍሬውን አቅርበውልን ቢያንስ ለሁለት ሰዓት ያህል በተንቤን ምን እንሰራ እንደነበር ያለ መሰልቸት ጠየቁን። እሳቸው ሲጠይቁ እኛ ስንመልስ ብዙ ብዙ አወጋን። ሌላው ቀርቶ በጦር ሜዳ የኢትዮጵያ ሰራዊት ምርጥ ምግብ ስለሆነው ስለ ጥሬ ስጋ እንኳ ሳይቀር ጠየቁን። እንዴት ነው ጥሬ ስጋ መብላቱን ተላመዳችሁት ሲሉ ላነሱት ጥያቄ ኮሎኔል ሲመልስ እንዴት አጃንሆይ ሙዳ ስጋ ተበልቶ ሲሆን ጠጅ ጠጅ ከጠፋም ካቲካላ ምናምን እያለ አስተቃቀቸው። ከዚህ የጥሬ ስጋና ካቲካላ ወሬና ሳቅ በኋላ መቼ እንኳን እንዳዘዙ ሳናስተውል አሽከሮች መሰው ሙሉ ጥሬ ስጋ ከሁለት ጠርሙስ ያገር ተወላጅ አረቄ ካቲካላ ጋር ቀረበልንና በጃንሆይ ትንሿ ዋሻ እንዳሞራ ከበን ከሰከስ ነው። ትናንት ፍንሽም ብራ በቆረጠመች ጥርስ ያላንዳች እፍረትና ይሉኝታ እንዳንበሳ እየተሻማን ጥሬ ስጋውን አስነካ ነው። ማዕዱ ሲነሳ አሽከሮች በርካታ ወታደራዊ ልብሶችንና ጫማዎችን ይዘው መጥተው ከፊታችን ደረደሩልን። ጃንሆይም እንድንመርጥ ገፋፉን አበረታቱን። እቺ የጃንሆይ የመጨረሻ ስጦታ ከሰማይ የወረደች ያህል ደስ አሰኘችን። ያኔ ከአዲስ አበባ ስንነሳ የኢትዮጵያ ከፍተኛ ማዕረግ ካለው በወርቅ ከተሽቆጠቆጠው ወታደራዊው ልብሴ በሰውነቴ ላይ የቀረ ነገር ቢኖር ብጣሽ ቡቱቱ ብቻ ነበር። ጃንሆይ ከቀትር በኋላ እስከ ምሽቱ ድረስ በጦር ሰፈራችን ዙሪያ የሚኖሩትን የአገሬውን ተወላጅ ትናንሽ ሹማምንት እየተቀበሉ ሲያነጋግሩ ሲደራደሩ ጃንሆይ እየሸለሙ ሲሾሙ ማረግና ሹመት ለሚሻ ማረግና ሹመት ገንዘብ ለሚፈልግ ገንዘብ ጠመንጃ ለሚፈልግ ጠመንጃ እየሰጡ ሲሾሙና ሲሸልሙ እነዚህ አዲስ ሹሞች ደግሞ ለንጉሠ ነገሥታቸው ታማኝነታቸውን እየማሉና እየተገዘፉ ሲያረጋግጡ ቀኑ አልቆ መምሸት ጀመረ። እነዚህ እንዲህ በንጉሠ ነገሥቱ ፊት ቀርበው የተሾሙና የተሸለሙ የአካባቢው ሹሞች መሐላቸውን አፍርሰው ንጉሳቸውንና አገራቸውን ከርተው ለጥቂት ብሮችና አዲስ ጠመንጃ ለጣሊያን ባርነት ባንዳነት አደሩ። ማይጨው በዚህች ዕለት ምሽት ጃንሆይ በክብር ዘቦቻቸው ታጅበው ወደ ሰሜን ወጥተው ካሸንጌ ሐይቅ በስተሰሜን በኩል ያለችውን የተራራ ቀበሌ አያን ያዙ። አያ ከመካነ በስተደቡብ በኩል ያለች ቀበሌ ነች። ከወታደራዊ ስልጣን ጻር አያ ደህና ቦታ ብትሆንም ከያ እጅጉን በጣም ወሳኝ የሆነችውን የተራራ ወገብ ጣሊያኖች ገና ድሮ በእጃቸው አስገብተው ምሽጋቸውን ቆፍረው በተጠንቀቅ ይጠብቃሉ። ኢትዮጵያው ንጉሠ ነገሥት ለወሳኙ ጦርነት ያዘጋጀው ብቁ የመዋጋት ኃይል ያለው የወታደር ቁጥር ከ50 ሺህ አይበልጥም። ከዚህ አንፃር የጣሊያኑ ጦር የታጠቀውን የመሳሪያ ጥራት ታንኩን መድፉን ከሁሉም በላይ ደግሞ እነዚያን መካች የሌላቸውን የሰማይ ላይ ጠላቶች አውሮፕላን እንኳን ወደ ጎን ተተን በእግረኛ ወታደር ደረጃ ማርሻል ባዶሊዮ ለዚህ ወሳኝ ጦርነት ጥሩ ሆኖ የተዘጋጀና ቀድሞ የመሸገ ሁለቱ ክፍለ ጦሮቹ ላይ 2000 ሻለቃ ጦር ጨምሮ በጠቅላላው ከ70 እስከ 80 ሺህ የሚደርሱ ወታደሮቹን አሰልፏል። ምናልባትም ሊበልጥ ይችላል። ጃንሆይ በማይጨው ስለሚደረገው የመጨረሻ ወሳኝ ጦርነት በገበሬ ሰላዮች ለዚያውም ስለ ዘመኑ ወታደራዊ አስተላለፍም ሆነ አወቃቀር ምንም ዕውቀት ከሌላቸው ሰዎች በተገኙ ቁርጥራጭ መረጃዎች መሰረት እቅድ ሲያወጡና ሲነድፉ ቢውሉም እድሜ ለነዚያ የሰማይ ላይ የቆርቆሮ አሞራዎች እያንዳንዱን የኢትዮጵያ ወታደር እንቅስቃሴ የሚቆጣጠረው ማርሻል ባዶሊዮ እያንዳንዷን ከንጉሠ ነገሥቱ የምትተላለፍ ትእዛዝ ለተላለፈለት ራስ ደጃዝማችም ሆነ ፊት አውራሪ ሳትደርስ በፊት እጁ ትገባ ነበር። የጣሊያን ሬዲዮ ቴሌግራፊስቶች ያለማሰለስ ከንጉሡ በሬዲዮ የሚተላለፉትን መልእክቶች፣ ትእዛዞች አንዷንም ሳይተዉ ጠልፈው ይከታተሉ ነበር። እንዲህ ባለ ያለ ገመድ የሚተላለፍ የሬዲዮ ቴሌግራም አደገኛነቱን ያኔ ተንበን እያለን ለራስ ካሳ በተደጋጋሚ ባሳስብም አይዞህ አንበሳዬ ከንጉሠ ነገሥቱ ጋር በሚስጥር ቃል ነው የምንነጋገረው እያሉ ሲሸነጋግሉኝ፣ ጣሊያኖች የሚስጥር ቁልፉን ያላንዳች ችግር እየፈቱ እያንዳንዱ ራስ ደጃዝማች ፊታውራሪና ቀኛዝማች የተላለፈ ትእዛዝና መመሪያ እየከተቡ ለማርሻል ባዶሊዮ ያጎርሱት ነበር። ጃንሆይ ልክ እንደ ራስ ካሳ ሁሉ ትልቅ ስህተት ሰሩ። ለማርሻል ባዶሊዮ የማይጨው የማጥቃት ዘመቻ ምስጢር አልነበረም። ማርሻል ባዶሊዮ አልገረመውም። ወይም መጋቢት 15 ቀን ከጃንሆይ ለራስ እምሩ የተላከውን ደብዳቤ የያዘው ፈረሰኛ መልእክተኛ ደጃዝማች ኃይለ ሥላሴ ጉግሳ ሰዎች ተይዞ ደጃዝማች ኃይለ ሥላሴ ጉግሳ ሰዎች ደብዳቤዋን ለጣሊያኖች ሊያደርሱ ሲጣደፉ በልጁ ጦር ክፉኛ ቢመቱም የልጁ ጦር ያቺን የጃንሆይን ደብዳቤ ከጣሊያኖች እጅ እንዳትገባ ያደረገው ትግል ውጤታማ አልነበረምና ደብዳቤዋ ከማርሻል ባዶሊዮ እጅ ገባች። ጃንሆይ ለራስ እምሩ በዛች በጣሊያኖች እጅ በገባች ደብዳቤያቸው ሲጽፉ ጦራችንን ይዘን ወደፊት ሄደናል። አሁን እነሆ የአያን ቀበሌ ይዘን ሰፍረናል። ከወታደሮቹ ጋር ሊያደርጉት የሚችሉት ነገር አለ ብለው የሚገምቱ ከሆነ ያድርጉት። ይሁንና ጦሮ ለሌላ ውጊያ የማይመቸውና የማይሆንለት መስሎ ከታዩት ምንም ተስፋ የሌለው ነገር ከሆነና ፈቃዶ ቢሆን ወደኛ መጥተው ከኛ ጋር ለመሞት ተወሰኑ ከዚያው ከዳባት ባስቸጓይ በቴሌግራፍ ያሳውቁኝ ይላል። ሌላው የጣሊያን ሬዲዮ ቴሌግራፊስቶች ከጠለፉት መልእክት መካከል ጃንሆይ ለቴጌ መነን ያስተላለፉት መልእክት ይገኝበታል። በዚሁ ያለ ገመድ በተላለፈው መልእክት መጋቢት 18 ቀን ከጠላት ጦር ሰፈር ተቃርበን ተፋጠናል። እርስ በርስ በጦር ሜዳ መነጽር እየተያየን ነው። ሰዎች እንደሚሉት ከኛ ጋር ጦርነት ሊገጥም የተዘጋጀው የጠላት ጦር ከ10 ሺህ አይበልጥም። የኛ ሰራዊት በትክክል 51 ሺህ ነው። ግን እንዲያው ወደ ጠላት የጦር ሰፈር ስንቃኝና ስንመረምር በእኛ ግምት የጠላት ጦር ወደ 20 ሺህ ይሆናል እያል እናስባለን። የኛ እምነት በፈጣሪ ላይ ነውና እንደሚረዳን በጽኑ እናምናለን ይላል። ሌላው አሳዛኝ ነገር አሁንም በጣሊያኖች እጅ ሌላ ጥብቅና ወሳኝ መረጃ ገባ። በዚህ በጣሊያኖች እጅ በገባና በገመድ የለሽ ሬዲዮ ሲተላለፍ የተጠለፈ መልእክት እንዲህ ይል ነበር። ቅዳሜ መጋቢት 19 ቀን በጠላት ላይ ዘመቻ እናደርጋለን። ቀዳሜ ባይሆንልን ሰንበት ሁለን ሰኞ ማለዳ የማይቀር ጉዳይ ነው ይላል። ለዚህም ነበር ማርሻል ባዶሊዮ ብዙም ሳይጨነቅና ሳይደነቅ የንጉሱ ጦር በቁርጥ መቼ እንደሚዘምትበት አውቆ በመሽጉ ተቀምጦ ናግጠመኝ ይያለ በትዕግስት ይጠብቅ የነበረው። ማርሻል ባዶሊዮ ዝግጅቱ የንጉሱን ጦር በመሽጉ ሆኖ ለመከላከል ብቻ ሳይሆን የኢትዮጵያን ጦር በትንትኑን ለማውጣት ጭምር ነበር። መጋቢት 22 ቀን ልክ ጎሲቀድ የኢትዮጵያ ሰራዊት እየተኮሰ እየፎከረና እየሸለለ በሽዎች ረድፍ ተሰልፎ እየሮጠ በጣሊያኖች ላይ ዘመተ። ባገኘው መረጃ መሰረት እንደሚዘምትበት አሳምሮ የሚያውቀውና በጥሩ ሁኔታ የመሸገው የጣሊያን ጦር አጥብቆ በሰራው ምሽግ ተኝቶ ኢትዮጵያን ወታደሮች በመትረየስ ያረግፋቸው ገባ። ወሳኙ ስለ ኢትዮጵያ ወደፊት ድል የሚወስነው ጦርነት በዚች ማለዳ ጀመረ። በዚህ ወሳኝ ጦርነት የመትረየስና የመድፍ ጥይት እየወረደበት በሶስት ረድፍ ተሰልፎ ህይወቱን ለእናት አገሩ ይሰዋ እየፎከረና እየሸለለ የኢትዮጵያ ጦር ወደፊት ሄደ። በሶስቱ ራሶች መሪነት በራስ ካሳ በራስ ስዩምና በራስ ጌታቸው በሶስት ረድፍ ተሰልፎ የጠላትን አንገት በጎራዴው ሊቀላ በጦሩ ደረት ሊበሳ በጥይቱ ግንባር ሊበረቅስ በሶስት መንገድ እንደ ጎርፍ የሚወርደው ጀግናው የኢትዮጵያ ሰራዊት የመጀመሪያውን የጣሊያኖችን ምሽግ ሰብሮ ገባ። በአራተኛው ረድፍ ተሰልፎ የነበረው በደጃዝማቾች ብቻ የሚመራውና የልጁና የከምባታ ልጆች ያሉበት ጦርም ትልቅ ውጤት አስመዘገበ። የአራተኛው ረድፈኛ ዋና ግዳጅ የነበረው ጣሊያኖቹን ኮርክሮ ከምሽጋቸው አስወጥቶ ለሶስቱ ራሶች ሰራዊት ሁኔታዎችን ማመቻቸትና በር መክፈት ነበር። አዎ አራተኛው ረድፈኛ ይሄን የተሰጠውን ግዳጅ 100% ከግብ አድርሷል። ከማለዳ ጀምሮ ከጣሊያኖች ብብት ውስጥ ገብቶ እየኮረኮረና እየቆነጠጠ ረፋዱ ላይ የአምባ በሆራን ተራራ በእጁ አስገባ። ከአምባ በሆራ ተራራ ላይ ሆኖ የጣሊያንን ጦር ቀኝ ክንፍ ጥሮ አርጎ ነረተው፣ ቀጠቀጠው፣ እሪ አስባለው። ቀትር ላይ ቁጥር ስፍር የሌላቸው አውሮፕላኖች እየዞሩ የቦምብ ናዳቸውን በኢትዮጵያ ሰራዊት ላይ አወረዱበት። እንዲህ ከሰማይ እንደ በረዶ ቦምብ እየወረደበት ከምድር የመድፍና የመትረየስ ጥይት እያጨደው በታላቅ ጀግንነት እምቢ ላገሬ እያለ በጣሊያኖች መሃል ገብቶ በሚቀናውና በሚመቸው በጎራዴው የጣሊያኖችን አንገት ይቀላ ጀመር። እዚህ ጦርነት ኢትዮጵያውያን ጦረኝነት በእግዚአብሔር ተመርቆ የተሰጣቸው ብርቅና ድንቅ ተፈጥሮ መሆኑን በድጋሚ አስመሰከሩ። ኢትዮጵያውያን እንዲህ አንጎል በሚያዞር የጦርነት አውድማ ውስጥ በፍጹም ቆራጥነት ያላንዳች ፍርሃት በታላቅ ጀግንነት የጣሊያኑን ጦር ወጥረው ይዘው አላስቆም አላስቀምጥ ይበሉት እንጂ የተሻለ መሳሪያ የታጠቀው የጠላት ጦር በጀግናው የኢትዮጵያ ሰራዊት ላይ ከፍተኛ ጉዳት አደረሰበት። ጀግኖቹ አንበሶቹ የኢትዮጵያ ልጆች ዋናውን የጠላት ጦር ምሽግ ሰብረው ለመግባት ያደረጉት ሙከራ ሁሉ በእጅ በሚወረወሩ ቦምቦች ከምሽጎቹ በራፍ ላይ አስቀራቸው። የመጀመሪያው ዘማች በእጅ ቦምብ ተመትቶ ሲወድቅ፣ ሁለተኛው የወደቀ ወንድሙን ዘሎ ወደፊት ሲል እሱም የመጀመሪያው ወታደር ዕጣ ፈንታ ሲደርሰውና ሲወድቅ፣ ሁለት ሲወድቅ ሌላ አምስት እየተተካ፣ አምስቱ ሲወድቁ ሌሎች አስሮች እየተተኩ ቢታገሉም የጣሊያኖችን ምሽግ በሬሳቸው አጥር ከመስራት ውጭ ሰብሮ መግባት ሳይሆንላቸው ቀረ። አራተኛው ረድፈኛ ጦር የቀኝ ክንፉን የጣሊያኑን ጦር ክፉኛ ጎድቶ ጣሊያኖች ይዘውት የነበረውን በበርካታ ምሽጎች የታጠረውን መሬት በእጁ ቢያስገባም ከሶስቱ ራሶች ለሚመራው ጦር የጣሊያኖችን ምሽግ መስበሪያ በር ከፍቶ ቢጠብቅም የሶስቱ ራሶች ጦር የተሰጠውን ግዳጅ መፈጸም ሳይሆንለት ቀረ። በመሆኑም ወደ ኋላ አፈገፈገ። አምባቦራን ይዞ የሶስቱን ራሶች ወደፊት መግፋት ይጠብቅ የነበረው አራተኛው ረድፈኛ ሰራዊት ብቻውን የጠላትን ጦር በአምባቦራ ተራራ ላይ አግዶ ብዙ መቆየት ስላልቻለ እሱም አምባቦራን ለቆ ወደ ኋላው መመለስ ተገደደ። ከዛ በኋላ 10 ሰዓት ላይ የሶስቱ ራሶች ጦር እንደገና በሶስት ረድፍ ተሰልፎ የሶስተኛ ጊዜ ማይጨውን ለመያዝ ወደፊት ገፋ። የሶስተኛ ጊዜ ተደረገው ይሄ ማይጨውን የመያዝ ጦርነት እድሜ ለአራተኛው ረድፈኛ ጦረኞች የጣሊያኑን ሰራዊት ወገቡ ላይ ሰባብረው የሚገባበት ሲያሳጡት የሶስቱ ራሶች ጦር የጣሊያኑን ዋና ምሽግ ሰብሮ ገባ። ድል በኢትዮጵያውያን እጅ የገባች መሰለች። በዚች ቅጽበት ዳግም አድዋ ሊደገም የሰዓታት ልዩነት ሲቀረው እነዚያ ከሃዲዎች ራያዎችና አዘቦች ድልን በእጁ ሊያስገባ የተቃረበውን የገዛ ወንድማቸውን ከጀርባው ገብተው ጨፈጨፉት። ድልን በእጁ ሊጨብጥ ወደፊት የገሰገሰውን የእናታቸውን ልጅ ድል ነሱት። አዎ ዛሬ እነዚህ ከሃዲዎች ጦርነቱን ወስነዋል፣ ታሪክም ሰርተዋል። ታሪኩ ግን የክህደት ታሪክ ነው። ለሰላሳ ሽልንግና ለአዲስ የጣሊያን መሳሪያ ሲሉ ለጣሊያን ባንዳነት አድረው የገዛ ወንድማቸውን ክደውታል። አሁን የኢትዮጵያ ድል ተወስኗል። ተሸንፈናል። ኢትዮጵያውያን በማይጨው ጦርነት ተሸነፉና በያቅጣጫው ወደ የትውልድ መንደራቸው ማፈግፈግ ጀመሩ። በዚህ ታሪካዊ የማይጨው ጦርነት ላይ ንጉሱ በቤልጅየሞች ጥሩ ሆኖ የሰለጠነውን የክብር ዘበኛ ጦራቸውን በግንባር እየመሩ ከበርካታ ሚኒስትሮቻቸው ጋር በዚህ ጦርነት ተካፍለዋል፣ ተዋግተዋል። ጃንሆይ ከዚህ ድል ከጁል አፈትካ ከወጣች ታሪካዊ ውጊያ በኋላ ዋሻቸው ሲመለሱ ያ በወርቅ የተንቆጠቆጠ የማርሻል ወታደራዊ የደንብ ልብሳቸው በደም ፍንጣቂና በጭቃ ተለውሶ ነበር። በራያዎች ክህደት ድል የሆነው የኢትዮጵያ ሰራዊት ማይጨው ላይ ተፈቶ ተበተነ። እኔ ራሴ የተሳተፍኩበት አራተኛው ረድፈኛ ከጣሊያኖች ጋር ያደረገው ጦርነት እጅግ በጣም የሚገርም ነበር። አራተኛው ረድፈኛ ወይም አራተኛው ክፍለ ጦር ከንባታዎችን ጨምሮ የበርካታ የሸዋ ደጃዝማቾች ጦር ኅብረት ነበር። ከመሪዎቹ አንጋፋዎቹ ሽማግሌው ደጃዝማች ወንዲራድ፣ ወጣቱ ደጃዝማች አበራ የሰላሌው፣ ደጃዝማች ኃይሉ ከበደ የዋጎች ወራሽና የጀግናው ያብቹ ጦርና ሌሎች የደጃዝማቾችን ጦር ያካተተ ነበር። በዚህ ጦርነት ኢትዮጵያ በጦር ግንባር ካሰለፈቻቸውና በጦርነት አውድማ ካዋለቻቸው ምርጥ ልጆቿ የደጃዝማች አበራ፣ የደጃዝማች ወንዲራድ፣ የደጃዝማች ኃይሉ ከበደ፣ ያብቹ እና የከምባታ ልጆች በታላቅ ወኔና ቆራጥነት ታላቅ ጀብዱ ሲሰሩ ለማየት ታድያለሁ። ይኸው የበርካታ ደጃዝማቾች የህብረት ጦር በጣሊያኖች ብቻ ሳይሆን በራያዎችም ጭምር ክፉኛ ተጎድቷል። በዚች የመጨረሻዋ ቀን ወሳኝ ጦርነት ያብቹ ጦር ጀነራል ወርቁ አባቱን አጥቷል። ቀኛዝማች ሼክ ሁሴን አባ ወርቁ ከልጃቸው ጋር ጎን ለጎን ከጠላት ጋር ሲዋጉ ከጀርባቸው ከራያዎች በልጃቸው ላይ የተተኮሰችን ጥይት በደረታቸው ተቀብለው ልጃቸውን አድነው እሳቸው ወድቀዋል። የጀግና ሞት ሞተዋል። አባቱን ያጣው ወርቁ የቆሰሉ የትግል ጓዶቹን ሲደግፍ ሲረዳና ሲያስተባብር ማየት እጅጉን በጣም ያኮራል። በዛሬው ጦርነት አምስት ምርጥ ጀነራሎችን በጦር ሜዳ ሲዋጉና ሲያዋጉ ማየት ብቻ ሳይሆን ከጎናቸውም ተሰልፎ ጣላትን የመውጋት ወድል ገጥሞኝ ነበር። ሀብቶም ተስፋ ጽዮን ጋሹ ወርቁና አብቹ ናልባትም የነዚህ ወጣት ጀነራሎች የህብረት ጦር ህይወቱን አትርፎታል። ያ ምድር ቀውጢ ሆነ አሸናፊውና ተሸናፊው ባልታወቀበት ሰዓት ፈረሴ አንገቱን በጥይት ተመትቶ ሲወድቅ እኔን ከኮርቻው ላይ አስፈንጥሮ ጣለኝ። እኔ ራሴን ስቼ በወደኩበት መስመር ራያዎች ገፍተው እየገቡ ነበርና አለቀልኝ እያልኩ ለመነሳትና ለመሮጥ ስታጣር እስከዛሬ ማንነታቸውን የማላውቀው ሁለት ያብቹ ፈረሰኛ ጦረኞች ጎን ለጎን ሽምጥ ጋልበው መተው ማጅራቴን ጨምድደው እየጎተቱ ወስደው ካስተማማኝ ቦታ ላይ ጣሉኝ። ብዙም ሳልቆይ በዋናው የጦር ሰፈር ራሴን አገኘሁት። ወርቁ በዛሬው ጦርነት በጣም የሚወዳቸውን አባቱን ቢያጣም የቆሰሉና የደከሙ የጦር ሜዳ ወንድሞቹን በመርዳቱ አልቦዘነም። ሀብቶም ግራግሩን ቢመጣም በጠፍር ግጥም አርጎ አስሮ የተረፉ ወታደሮቹን ያሰባስባል። አብቹ በሁለት ጥይት ትከሻዋን ብትመታም ቆስሏን እንኳን ለማሰር ሳትሞክር ጥላሸት በሚመስለው ጥቁር ፈረሷ ላይ ሆና ወዲያ ወዲህ እየተዘዋወረች ጦሯን ታሰባስባለች። ተስፋጽዮንና ጋሹ በማይጨው የዛሬው ጦርነት ታሪክ ሊጽፈው የሚገባ ጀብዱ ሰርተው በአምባ በሆራ የጦርነት አውድማ ወድቀዋል። በዛሬው ጦርነት ብዙ ቂም የተያዘበት ያብቹ ጦር እጅጉን ተጎድቷል። ሁለት ምርጥ አዋጊና ተዋጊ ጀነራሎቹን ከማጣቱም በላይ ሁለት ሶስተኛው የሰራዊቱ አባል በማይጨው የጦርነት አውድማ ለእናት አገሩ አጥንቱን ከስክሶ ደሙን አፍሶ እዳውን ከፍሏል። ማምሻው ላይ የሁለቱን ደቦል አንበሶች ሬሳ ጀግኖቹ ከጦር ሜዳ አምጥተው ከአንዲት በጣሊያኖች ቦምብ ግማሽ አካሏ ካረረች ዋርካ ስር በታላቅ ክብር ቀበሯቸው። ጎን ለጎን ከጠላት ጋር እንደተዋጉ ሁሉ ጎን ለጎን እስከ መጨረሻው ተቀበሩ። በዚች አንድ ሰዓት ባልሞላች ዋይታና ልቅሶ በሌላት የቀብር ስነ ስርዓት ላይ እኔ እጃዝማች አበራና ኮሎኔል ኮናቫሎቭ ተገኝተን ነበር። በዚህ ትንሽ የቀብር ስነ ስርዓት ላይ የግል አገልጋይ አንበሳም ተገኝቶ ነበር። ምንም እንኳን ራስ ካሳ እንዲያገለግለኝ ቢሰጡኝም አንበሳ ግን ሙሉ በሙሉ ያንበሳው ያብቹ ጦር አባል ነበር። ታዲያ አንበሳዬ ከአንዲት ድንጋይ ላይ ቁጭ ብሎ ድምፅ ሳያሰማ ዝም ብሎ እንባውን ሲያወርደው አገኘሁት። እሱ ባለቆቹ ሞት አዝኖ እኔ በሕይወት ተርፎ ስላገኘሁት ተደስቼ እንደ ልጄ አቀፌ ሳምኩት። በተስፋና በጋሹ ሞት እጅጉን አዝኜ አንበሳዬን ከዚያ ቀውጢ ጦርነት በመትረፏ ፈጣሪን እያመሰገንኩ ወደ ጦር ሰፈር ስመለስ ኮሎኔል ኮናቫሎቭ እንደ ሕፃን ልጅ ሲያለቅስና ሲንፈቀፈቅ አገኘሁት። አይዞን ኮሎኔል አይዞን አልኩት ከጎኑ እየተቀመጥኩ። አየህ የእግዚአብሔርን ተንኮል፣ እኔን ሽማግሌውን ከዚህ ጦርነት አትርፎ እነዚህ ሕፃናት ሲሞቱ እግዚአብሔር እያየ ዝም ማለቱ አያስለቅስም ትላለህ አለኝ። አዎ እግዚአብሔር ስለመኖሩ መፈላሰፍ ይቻላል። ጠቅላላው የኢትዮጵያ ሰራዊት በጦርነቱ እግዚአብሔር እንደሚረዳውና እንደሚያሸንፍ ያምን ነበር። ተሸነፈ። እግዚአብሔር ግን ምንም አላለም። እንዲህ ከሽሜው ጎን ተቀምጬ ሳባብል ደጃዝማች አበራ መጣና እሱም ከጎናችን ተቀመጠ። ቃላት ግን አልተለዋወጥንም። የደጃዝማች አበራ የሰላሌው ጦር በዛሬው ጦርነት 3 ጊዜ የጣሊያኖቹን ምሽግ ሰብሮ ገብቶ እጁ እያስገባ እንደገና 3 ጊዜ እንደዚያ ያንን ከባድ መስዋዕትነት የከፈለበትን ለቆ መውጣት ተገዷል። በዚህ ጦርነት 3/4ኛው የሰላሌዎቹ አሉ የሚባሉት ቆራጦቹ ጀግኖቹና ደፋሮቹ ልጆች ከማይጨው የጦር ሜዳ ካምባቦራ አልተመለሱም። እስከመጨረሻው ድረስ ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በየምሽጉ ወድቀዋል። ደጃዝማች አበራ ጥቂት ሲተክዝ ቆይቶ በሉ ተነሱ ጃንሆይ ለምክር ጠርተውናል ማለትና በደግ ሲል እኛም በፍጥነት ተነስተን ተከተልነው። ከጃንሆይ ዋሻ ስንደርስ በማይጨው የጦር ሜዳ ከወደቁት ትልልቆቹ የጦር አበጋዞች በስተቀር ሁሉም ተገኝተው ነበር። ያቺን ዋሻ ሞልተዋታል። ገና ከዚያች ዋሻ ግራችን ከመግባቱ የኢትዮጵያን ሰራዊት የወደፊት እድልና ዕጣ ፈንታ የሚወስነው የጦረኞች የምክር ሸንጎ ጀመረ። ጀግናው የኢትዮጵያ ሰራዊት በማይጨው ጦርነት ድል ከጁ አምልጣ ድል ከተነሳና ከተሸነፈ በኋላ ጃንሆይ በአያዋ የዋሻ ቤተ መንግስታቸው ተመልሰው ከትልልቆቹ የጦር አበጋዞቻቸውና ጀነራሎቻቸው ጋር ለምክር ተቀመጡ። በአያ የዋሻ ቤተ መንግስት ለምክር ከተሰበሰቡት የኢትዮጵያ ከፍተኛ ሹማምንትና የጦር መሪዎች ከግማሽ በላዩ ያህል የሚሆኑት ክፉኛ ቆስለው ነበር። አንዳንዶቹ በሁለትና በሶስት ጥይት ተመተው በቃሬዛቸው ላይ ተኝተው ምርኮዝ ይዘው ድንጋይ ተደግፈው ህመማቸውን ውጠው እነሆ ከንጉሳቸው ጋር በዚያች ትንሽ ዋሻ እንደ ከብት ታጉረው በታላቅ ትዕግስት ምክሩን እየመከሩ ናቸው። በዚህ ታሪካዊ የጦር ምክር ባያ የዋሻ ቤተ መንግስት ያልተገኙ ዕውቅና ምርጥ ጀግና የጦር ጀነራሎች ቢኖሩም ጀግኖቹ እነ ደጃዝማች መንገሻ ሂልሚና ባላምባራስ አበራ ተክሌ የማይጨው አገረገሽ ከሁሉም በላይ ደግሞ ሽማግሌው ደጃዝማች ወንዲራድ ይገኙበታል። ሽማግሌው ደጃዝማች ወንዲራድ ከዛሬ 40 ዓመት በፊት ከመየ ምኒልክ ጦር ጋር ባድዋ የጣሊያንን ጦር ድል የመቱ ጀግና ለሁለተኛ ጊዜ ተመሳሳይ ጠላትን በማይጨው ገጥመው በጎራዳቸው አንገት ቀንጥሰው በጦራቸው የጠላት ደረት በስተው ቢወድቁም ከዚህ በላይ አስደሳች ሞት የለምና ጀግናው አዛውንት ደጃዝማች ወንዲራድ የጀግና ሞት ሞተዋል። ባያ የዋሻ ቤተ መንግስት የተሰበሰበውና ሌሊቱን ሲመክር ያደረው የጦር ሸንጎ ንጋት ላይ ባለ ሁለት ነጥብ ስምምነት ላይ ደርሶ ተበተነ። አንደኛ ራስዩም መንገሻ የቀረ ጦራቸውን አሰባስበው ወደፊት በመግፋት ላይ ባለው የጣሊያን ጦር መሃል ቀዳዳ እየፈለጉ ወደ ሰሜን እንዲመለሱና በሰሜን የአርበኝነት ትግሉን እንዲቀጥሉ፣ ሁለተኛ ጃንሆይ ከቀረው ሰራዊታቸው ጋር ከራስዩም መንገሻና ከሚያጅቧቸው ጥቂት ደጃዝማቾች በስተቀር የሌሎችን ራሶችና ደጃዝማቾችን ጦር ይዘው ወደ ደቡብ እየወረዱ አመቺ በሆነ ቦታ ላይ ሁሉ ወደ ደቡብ በመውረድ ላይ ያለውን የጠላት ጦር እያገዱና እየመከቱ ወደ አዲስ አበባ እንዲመለሱ። ይህ የጦር ሸንጎ ቢስማማና ቢወስንም ወደፊት የሚሄደውን የጣሊያንን ጦር ግን የሚያግደው አልነበረም። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።